ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ህዳር 4 2012 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። የምሽቱ አስተናጋጆች እኔ አዳኝ ፍሳዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተንን።
ምስራቅ ሐረርጌ ውስጥ በአብያተ ክርስቲያንና የክርስትና እምነት ተከታይ መኖሪያ ቤቶች ጥቃቶች ተፈጽመዋል።
መተላ ያለው ወረዳ ላይ ይሄ በትክክል አራሷ ማምለጥ በማትችልበት ሁኔታ ውስጥ እንደሞተችና በርካታ የክርስቲያኖች ቤት እንደተቃጠለ እየተለየ
ከማንም በላይ አገር ማዳን ስራ እንሰራለን። አገርን ለተራዶርዬና በራሳቸው የተደበቀ አጀንዳ በሚያራምዱት ግለሰቦች ወይም ድርጅቶች ወይም ቡድኖች ሀገር አትፈርስምና እኛ ጠበቅ ያለ እርምጃ እንወስዳለን።
ጉዳይ በአስቸኳይ እንዲቆም ለህብረተሰቡም ጥሪ አስተላልፈዋል። በነገ ዕለትም መግለጫ ይሰጣሉ።
ጠቅላይ ቤተ ክህነትን የኦሮሚያ የጸጥታ ባለሥልጣናትንና የጠቅላይ ሚኒስትር ጽሕፈት ቤትን ያካተተ ዘገባ በአብይ ርዕስ ይዘናል።
ሕይወት የሚያጠፉና ሌሎችንም ጉዳዮች የሚያስከትሉ አደጋዎችን አንዱ መነሻው ያደረገው ውይይት ጠቅላይ ሚኒስትር አብይ አህመድ ዛሬ መሠረታቸውን በኦሮሚያና በአማራ ክልሎች ካደረጉ ተፎካካሪ ፓርቲዎች መሪዎች ጋር አድርገዋል።
በጋራ አጀንዳዎች ላይ እየተነጋገርን ለህዝቦች ሰላም፣ ለህዝቦች አንድነት እና አብሮነት ምክክር ማድረግ ይሻላል በሚል ነው የዛሬው መድረክ የጠራ ነው።
በመጽሔት ዘገባ ይዘናል። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የዩናይትድ ስቴትስ የተወካዮች ምክር ቤት የፕሬዝደንት ዶናልድ ትራምፕ የገንዘብ መዝገብ ይፋ እንዲደረግ በሕግ በመጠየቁ ፕሬዝደንት ትራምፕ የገንዘብ ሂሳባቸውን የሚይዘው ኩባንያ ሰነዳቸውን እንዳያቀርብ ሲሉ ክስ መስርተዋል። የዩናይትድ ስቴትስ ፌዴራል የይግባኝ ፍርድ ቤት ታዲያ ፕሬዝዳንቱ የጠየቁትን አልፈቀደም። አንድ የዝቅተኛ ፍርድ ቤት ዳኛ ባለፈው ግንቦት ወር የትራምፕን ጥያቄ የሚጻረር ብይን ሰጥቷል። ሶስት የዩናይትድ ስቴትስ የይግባኝ ዳኞችም የዝቅተኛው ፍርድ ቤት ብይን እንዲጸና አድርገዋል። የትራምፕ ጠበቆች ፍርዱ በአዲስ መልክ እንዲታይ ቢጠይቁም አብዛኞቹ ዳኞች እንደተቃወሙት ትላንት ተገልጿል። ትራምፕ ለከፍተኛው ፍርድ ቤት ይግባኝ እንደሚሉ ጠበቃቸው ጄይ ሴኮሎ ገልጸዋል።
የዩናይትድ ስቴትስና የቱርክ መሪዎች ትናንት ዋሽንግተን ተገናኝተው በተነጋገሩበት ወቅት ሻክሮ በቆየው የሁለቱ ሀገሮች ግንኙነት ላይ የተለየ ሁኔታ መፈጠሩን የሚያሳይ ምልክት አልታየም እየተባለ ነው። ፕሬዚደንት ዶናልድ ትራምፕና የቱርኩ አቻቸው ረቺፕ ታይብ ኤርዶዋን ግን ትናንት ዋይት ሀውስ ላይ ያደረጉት ንግግር ስኬታማና ቅን ነበር ብለውታል። ትራምፕ ትናንት ከኤርዶዋን ጋር ሆነው በሰጡት ጋዜጣዊ መግለጫ ቱርክ S-400 የመሳሰሉትን የተራቀቁ የሩሲያ ወታደራዊ መሳሪያዎች ባለቤት መሆኗ እጅግ ከባድ የሆኑ ችግሮችን ደቅኖብናል ብለዋል። ለሁኔታው መፍትሄ እናገኛለን የሚል ተስፋ አለን ሲሉም አክለዋል።
ከአምስት ዓመታት በፊት የመከስከስ አደጋ የገጠመው የማሌዥያ አየር መንገድ አይሮፕላን በረራ 17ን ጉዳይ የሚመረምረው በዳች የሚመራው ቡድን አዲስ ከስልክ ንግግር የተጠለፈ መረጃን ይፋ ማድረጉ ተገልጿል። መረጃው የሩሲያ ወታደራዊ አዛዦች ከተገንጣይ ተዋጊዎችና ከክረምሊን ባለሥልጣኖች ጋር የተነጋገሩትን ያካትታል ይላል ቡድኑ። ተጠለፈ የተባለው መረጃ ዛሬ የወጣው የዳቹ መርማሪ ቡድን በአይሮፕላኑ ላይ ለደረሰው አደጋ አዲስ እማኞችን ለማግኘት በሚደረገው ጥረት ለመግፋት ነው ተብሏል። ኤምኤች 17 የተባለው አይሮፕላን ተከስኩሶ ሲወድቅ በአይሮፕላኑ የነበሩት 298 ሰዎች በሙሉ ማለቃቸው የሚታወስ ነው። በአደጋው እጃቸው አለበት የተባሉ ሶስት ሩሲያውያንና አንድ ኡክራይናዊ ኒዘርላንድስ ውስጥ ለፍርድ እንደሚቀርቡ የዳች አቃቢያን ሕግ ባለፈው ሰኔ ወር አስታውቀው ነበር። በሩሲያ ባለስልጣኖችና በምስራቅ ኡክራይን ይዋጉ በነበሩት ኃይሎች መካከል የቀጥታ የእዝ መስመር እንደነበረ የሚያሳይ ማስረጃ አለ ይላሉ አቃቢያን ህጉ። ተገንጣይ የተባለው ቡድን የዶኔትስክ ህዝባዊ ሪፑብሊክ የተባለ እውቅና ያላገኘ መንግስት መመስረቱን እንዳስታወቀ የሚያሳይ ማስረጃ እንዳለም አቃቢያን ህጉ ጠቁመዋል። ኤምኤች 17 አይሮፕላን እንደ አውሮፓ አቆጣጠር ሐምሌ 17/2014 ዓ.ም ላይ ከአምስት ዓመታት በፊት ማለት ነው፣ ከአምስተርዳም ወደ ኳላላምፑር ሲበር የሩሲያ ደጋፊ ተዋጊዎች በሚቆጣጠሩት ምስራቅ ኡክራይን ላይ መከስከሱ የሚታወስ ነው። ሩሲያ ባጀት በዳች የሚመራው መርማሪ ቡድን የደረሰበትን ድምዳሜና አይሮፕላኑ ሲከሰከስ በአካባቢው ሚሳይሎች ነበሩ የሚለውን በተደጋጋሚ አልቀበለውም ስትል ቆይታለች።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቻይና ከዩናይትድ ስቴትስ ጋር ባላት የንግድ ንትርክ ያሻቀበውን ቀረጥ ወደ መቀነስ ሊያመራ የሚችል ውይይት እያካሄደች መሆኗን ዛሬ አስታውቃለች። ለስምምነት ወሳኝ የሚሆነው የቀረጥ ጭማሪውን መሰረዝ ነው ብለዋል የቻይና የንግድ ሚኒስትር ጋኦ ፌንግ ዛሬ ቤዥንግ ላይ ለጋዜጠኞች በሰጡት መግለጫ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ደግሞ ከቻይና ጋር የንግድ ስምምነት ወደ ማድረግ የተቃረቡ መሆናቸውን ባለፈው ማክሰኞ ከትናንት በስቲያ ማለት ነው ተናግረዋል። ስምምነት ላይ ካልተደረሰ ግን ከቻይና በሚገቡ ሸቀጦችና ምርቶች ላይ ከፍ ያለ ቀረጥ እንደሚጥሉ ዝተዋል።
ቱርክ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን አባልነት የሚጠረጠር አሜሪካዊን ወደ ዩናይትድ ስቴትስ እያባረረች መሆኗን ዛሬ ገልጻለች። የ39 ዓመት ዕድሜው መሐመድ ዳርሲ ቢ በቱርክና በግሪስ መካከል በሚገኝ ቦታ ላይ ለብዙ ቀናት መድረሻ አጥቶ በመቆየቱ ወደ ሀገሩ እንመልሰዋለን ብሏል የቱርክ የአገር አስተዳደር ሚኒስቴር። ዩናይትድ ስቴትስ መጀመሪያ ላይ አልቀበልም ብላ ነበር፣ አሁን ግን ለመቀበል ተስማምታለች ይላል የሚኒስቴሩ መስሪያ ቤት።
እስላማዊ ጅሃድ የሚባለው የፍልስጤሙ ታጣቂ ቡድን ተኩስ ማቆሙን ዛሬ አስታውቋል። ከእስራኤል ጋር ሲካሄድ የቆየው ግጭት እንዲቆም ሁለቱም ወገኖች በግብፅ አሸማጋይነት መስማማታቸው ተገልጿል። አንድ የኢስላሚክ ጅሃድ ቃል አቀባይ እንደገለጸው የተኩስ ማቆሙ ስምምነት ዛሬ ማለዳ ላይ ተግባራዊ የሆነው እስራኤል በቀረቡላት በርካታ ቅድመ ግዴታዎች ላይ ከተስማማች በኋላ ነው። ከስምምነቶቹ መካከል እስራኤል የቡድኑን መሪዎች ነጥላ መምታት እንድታቆም የሚል እንደሚገኝባቸው ቃል አቀባዩ ገልጸዋል። የእስራኤል የውጭ ጉዳይ ሚኒስትር እስራኤል ካትስ በበኩላቸው ፍልስጤማውያኑ ካልተኮሱ እስራኤል ጥቃት መፈጸሟን ታቆማለች ብለዋል። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ህዳር 4 2012 ዓ ም ምሽት ፕሮግራም ነው።
በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንገኛለን። እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።
የሪፐብሊካኖች የፕሬዚዳንት ትራምፕ ደጋፊዎች አንድ ሳምንት ንግግሩ፣ የስልክ ውይይቱ ምንም ወንጀል አልነበረውም ይላሉ። በሚቀጥለው ደግሞ የዩክሬኑ ፕሬዚደንት ምንም አይነት ግፊት አልተሰማኝም ብለዋል ይላሉ። እስካሁን ድረስ እንዴት አድርገው ይህንን ነገር ሊከላከሉ ተስማምተው የወሰኑት ነገር የለም።
አቶ ደረጀ ደምሴ ቡልቶ በዩናይትድ ስቴትስ የሕግ ባለሙያ ናቸው። ጉዳዩ ፕሬዚደንት ዶናልድ ትራምፕ ስልጣናቸውን ለግል የፖለቲካ ጥቅም አውለዋል በሚል በዩናይትድ ስቴትስ ምክር ቤት የዲሞክራሲያዊ ፓርቲ አባላት ያቀረቡትን ክስ ተከትሎ ትላንት የጀመርነው ይፋ የምስክሮች ቃል የሚሰማበትን ስርዓትና የሕግ ሂደት ይመለከታል። ኋላ ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በምስራቅ ሐረርጌ ሁለት አብያተ ክርስቲያንና የክርስትና እምነት ተከታይ መኖሪያ ቤቶች መቃጠላቸውን፣ በምዕራብ ሐረርጌ ደግሞ አንዲት ሴት መገደሏንና መኖሪያ ቤቶች መቃጠላቸውን ነዋሪዎችና የኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪዎች ገልጸዋል። ጥቃቱ የተፈጸመው በቡድን በሚንቀሳቀሱ ወጣቶች መሆኑንም አመልክተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምልአተ ጉባኤ ዛሬ ባደረገው አስቸኳይ ስብሰባ ከኦሮሚያ ክልል ፕሬዚደንትና የካቢኔ አባላት ጋር አስቸኳይ ውይይት ለማድረግ መወሰናቸውን መንበረ ፓትርያርክ ለአሜሪካ ድምፅ አስታውቋል። በሌላ በኩል የኦሮሚያ ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ አድራጎቱን አገር የማተራመስ አጀንዳ ያላቸው ሰዎች የሚፈጽሙት ነው፣ ከአገር የሚበልጥ ነገር ስለሌለም አገር እንዳትፈርስ ጠንክረን እንሰራለን ብለዋል ለአሜሪካ ድምፅ በሰጡት ቃል። የጠቅላይ ሚኒስትር ጽሕፈት ቤት ደግሞ መንግሥት የጉዳዩን አሳሳቢነት ተረድቶ ዘላቂ ሰላም ለማምጣት ሌት ተቀን እየሠራ ነው ብሏል። የዚህ ዘገባ ዝርዝር እየተዘጋጀ ነው። እንዲሁም ከድሬዳዋም የደረሰን ዘገባ አለ። በጸጥታና መረጋጋት ሁኔታ ላይ የአብይ ርዕስ ዘገባዎቻችን ናቸው። ተጠናቅረው እንዳለቁ እናቀርብላችኋለን። ወደ መጽሔት ዘገባ ስንሸጋገር በተለያዩ ዩኒቨርሲቲዎች ግጭት እያስነሱ ያሉት ተመሳስለው የሚገቡ ሰዎች መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። እነዚህ አካላት ግን እነማን እንደሆኑ ወይም በማን እንደሚሰማሩ አልጠቀሰም። ይህ በእንዲህ እንዳለ አማራ ክልል ውስጥ የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች ባወጧቸው መግለጫዎች በዩኒቨርሲቲዎች ውስጥ እየተፈጠሩ ያሉ ግጭቶችን መንግሥት ለማስቆም አፋጣኝ እርምጃ እንዲወስድ ጠይቀዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
የሳይንስና ከፍተኛ ትምህርት ሚኒስቴር ትናንት ለሀገር ውስጥ መገናኛ ብዙሃን በሰጠው አስተያየት ከሰሞኑ በወልዲያ ዩኒቨርሲቲ በተከሰተ ግጭት የሁለት ተማሪዎች ሕይወት ማለፉን እንዲሁም በደምቢዶሎ ዩኒቨርሲቲ የአንድ ተማሪ ሕይወት ማለፉን ተከትሎ በሀገሪቱ ባሉ አንዳንድ ዩኒቨርሲቲዎች ትምህርት የማቆምና የብጥብጥ ምልክት እየታየ መሆኑን ጠቁሟል። ግጭቱን እያስነሱ ያሉትም ተማሪ ያልሆኑና ወደ ዩኒቨርሲቲዎቹ ተመሳስለው የገቡ አካላት መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ገልጸዋል።
ተማሪ መታወቂያ እየሰረቁ ተማሪ መስለው ወደ ግቢ የሚመጡ፣ የተማሪ መታወቂያ ፎርጅ አሰርቶ የሚሰጡ፣ በገንዘብ የሚደግፉ፣ ተማሪዎቹ እንዲረበሹ የሚያደርጉ፣ በራሳቸው በተማሪዎች ውስጥ የሚያሉ ተማሪ የሚመስሉ ግን የተማሪ ስራ የማይሰሩ አካላት አሉ። ተማሪዎች ከዶርም ውጭ እንዲያድሩ፣ እንዳይረጋጉ፣ በሃይማኖት ተቋማት አካባቢዎች እንዲሰባሰቡ፣ ምግብ እንዳይበሉ፣ ምግብ እንዲደፉ፣ ከጸጥታ መዋቅሩ ጋር እንዲተናኮሱ የሚቀሰቅሱ አካላት አሉ። በተማሪዎች ውስጥ ነው። ከግቢ ውጭ ጠርቶ የሚያሰለጥን እንዲህ ቢሏችሁ እንደዚህ መልሱ፣ በዚህ ውይይት ይሄን አንሱ፣ እንዲህ ሲሏችሁ እንደዚህ አድርጉ፣ ይሄን ቅድመ ሁኔታ አስቀምጡ የሚል ኦሪንቴሽን የሚሰጥ አካል አለ። ያንን ተቀብሎ ወደ ግቢ ገብቶ ይህን ስራ የሚሰሩ አካላት አሉ። እነኛ አካላት በመለየት እና በቁጥጥር ስር ላይ በመሆን ላይ ይገኛሉ። ወደ ስሜት የሚወስዱ ሁከት ውስጥ እንዲገባ የሚያደርጉ አካላት በዚህ አጋጣሚ ልጆቻቸውን ከተማሪዎቻችን እንዲያነሱ እንጠይቃለን።
አንዳንድ ተማሪዎች በየአካባቢዎቻቸው ባሉ ዩኒቨርሲቲዎች ለመመደብ የሚያቀርቡት ጥያቄም ተግባራዊ ሊሆን የማይችል መሆኑን የጠቆሙት ሚኒስትር ዴኤታው አሁን የተፈጠረው ችግርም ከመንግስት አቅም በላይ ባለመሆኑ ወላጆች ሊጨነቁ አይገባም ብለዋል።
ጉዳት የደረሰባቸውን ተማሪዎች የማሳከም ስራ እየተሰራ ነው በመንግስት በኩል። በስነ ልቦናም ተማሪዎች እንዲረጋጉ እንደየእምነቶቻቸው የሃይማኖት አባቶች ተገኝተው እየመከሩ እየገሰጹ ወደ ትምህርታቸው እንዲመለሱ እያደረጉ ይገኛሉ። በዩኒቨርሲቲ ያለው አሁናዊ ተጨባጭ ሁኔታ ከፍቶም ቢሄድ መንግስት ያንን ለማረጋጋት ሙሉ አቅም አለ። ይህንን የኢትዮጵያ ወላጆች እንዲገነዘቡ እንፈልጋለን። አንድም ሁለትም ተማሪ በተረበሸ ቁጥር ወላጆች ልባቸው መሰቀል የለበትም። እርግጥ ነው ልጆቻቸውን ያስረከቡ፣ እነኚህን የመጠበቅ የመንግስት ኃላፊነት አለበት።
የአማራ ብሔራዊ ንቅናቄ አብን በበኩሉ በፌስቡክ ገጹ ላይ ዛሬ ባሰፈረው መግለጫ መንግስት ጥቃት እየተፈጸመባቸው ባሉና በሌሎች ዩኒቨርሲቲዎች ላይ የጸጥታና የደህንነት መዋቅሩን በፍጥነት በማሰማራት ተማሪዎችን ከጥቃት ሊከላከል ይገባል ብሏል። ንቅናቄው በመግለጫው አክሎም በኢትዮጵያ ውስጥ ከህጋዊ ስርዓት፣ ከእኩልነት፣ ከፍትህና ከዲሞክራሲ ውጪ ያለው አማራጭ የጋራ ጥፋት የሚያመጣ መሆኑንና ከዚህም ጥፋት ማንንም እንደማይድን ሁሉም አፍራሽ ኃይሎች በአግባቡ ተገንዝበው ከጥፋት መንገዳቸው እንዲመለሱ ጥሪ አቀርባለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። አሁን ደግሞ ወደ ድሬዳዋ እናመራለን። በድሬዳዋ ለጥቂት ቀናት ተገኝቶ የነበረው ሰላም ካለፈው እሁድ ጀምሮ ደፍርሷል። በእለቱ በጫኝና አውራጅ ጸብ የተነሳ አንድ ግለሰብ ቦምብ ወርውሮ በነዋሪዎች ላይ የአካል ጉዳት ያደረሰ ሲሆን በተከታዮቹ ቀናትም ከተማዋ ሰላም ርቋት ቆይቷል። የችግሮቹ ገጽታ ምን ይመስላል? የደረሰው ጉዳት ምን ይመስላል? መፍትሄውስ ምንድን ነው? የሚሉትን አዲስ ቸኮል በዘገባው ዳሷል።
ሰባት ሰዎች ከሞቱበት የጥቅምት 12 እና 13 ግጭት በኋላ ለተወሰኑ ቀናት የመረጋጋት ምልክት ይታይባት የነበረችው ድሬዳዋ ባለፈው እሁድ በጫኝና ወራጆች መካከል በተከሰተ ግጭት የተነሳ የተጣለ ቦምብ በስምንት ነዋሪዎች ላይ ቀላልና ከባድ አካል ጉዳት ማድረሱን ተከትሎ ሰላማዊ ደፍርሷል። ለብዙሃን መገናኛዎች ስለ ጥቃቱ የድሬዳዋ ፖሊስ ኮሚሽን ኮሚሽነር ይህንን ብለው ነበር።
በመታበት ሰዓት ሰውየው ደግሞ አጸፋዊ ምላሽ አደረገው። የቀድሞ የመከላከያ ሰራዊት ማለት መከላከያ በቀድሞ መከላከያ ሰራዊት ነበር። ከዛ በመከላከያ ሰራዊት ከርቶ የመጣና ራሱን ደብቆ ያለ ሰው ነው። ይህ ሰው እንግዲህ ኤፍ1 ቦምብ ወርውሮ በስምንት ሰዎች ላይ ቀላልና ከባድ የአካል ጉዳት አድርሷል። እንግዲህ በአሁኑ ሰዓት ምናልባት ሄዳችሁ ካያችሁ ሁለቱ ሰዎች ሆስፒታል ተኝተዋል። ሌሎቹ ግን ታክመው ወደ ቦታ ሄደዋል። በዛ ቦታ ያለ የፖሊስ ኃይል እና የመከላከያ ሰራዊት ይህንን ተጠርጣሪ በመያዝ ኢሚዲየትሊ ወደ ቁጥጥር ስር እንዲሆንና በህግ እንዲቀርብ ስራዎች እየሰሩ ነው ያሉት።
በወቅቱ የማረጋጋት ስራዎች ተሰርተው ድሬዳዋ ወደ ቀድሞ ሰላሟ ትመለሳለች ሲባል ግን ከሁለት ቀን በፊት የከተማዋ ሰላም ዳግም ደፍርሷል። ባለፈው ማክሰኞ ከምሽቱ 5 ሰዓት ገደማ ጀምሮ እስከ ንጋት ድረስ ከተማዋ በተከታታይ ተኩስ ስትናጥ ነበር ያደረሰችው። በማግስቱ ማለትም ትላንትና ጧት ጀምሮም እስከ ከሰዓት ድረስ በየመሃሉ ተኩስ ሲሰማ ነበር። የግጭቱ ማዕከል የነበሩት ከገንዳዳ እስከ ደቻቱ፣ ከአዲስ ከተማ እስከ ቀፊራና አምስተኛ ያሉ ኩታገጠም ሰፈሮች ነበሩ። በማግስቱ ስለ ተኩሱ መንስኤ ያገኘነው መረጃ የሚያመለክተው በአጎራባች ሰፈሮች መካከል ግጭት ውስጥ ያሉ ወጣቶችን ለመበተን የጸጥታ ኃይሎች ሲተኩሱት የነበረ መሆኑን ነው። ለመሆኑ ግጭቱን ማን ጀመረው፣ ለምንስ ጀመረው በሚለው ላይ ላለፉት 2 ወራት ተደጋጋሚ ግጭቶች ሲገቡ የነበሩት የአዲስ ከተማና ደቻት ወጣቶችን በአንድ ወገን፣ የቀፊራ አምስተኛና ገንዳዳ ወጣቶችን ደግሞ በሌላ ወገን ለማናገር ሞክረን ነበር። ስሙ እንዲጠቀስ ያልፈለገ የቀፊራ ነዋሪ እንዲህ ይላል።
መጀመሪያ ጊዜ አዲስ ከተማና ደቻቱ አልተጣሉም ነበር። አሁን ከትላንትና ወዲያ በመጀመሪያ ጊዜ ከዛ ከአዲስ ከተማ ተነስቶ ልጆቹ ግንቡ አልፎ ወደ ገንደጋራ ሊገቡ ሲሄዱ ልጆቹ የዚህ የቀፊራ ልጆቹን ተነስቶ ድንጋይ እየተወራወሩ ከአዲስ ከተማ ግንቡ ድረስ ይሄዳሉ። ከዛ በኋላ መከላከያ ይመጣና እነዚህን የሚመልስና እነዛን ይመልሳል። እንደገና በታች በኩል ነው የገቡት ማለት ነው። የአዲስ ከተማና የደቻት ልጆች እዚህ ቀፊራ ውስጥ የሆነ መጋዘን አለ፣ ድንች ምናምን የሚያወርዱበት ቦታ እዛ ጋር የሄዱና ሽንኩርት ምናምን እቃ ምናምን ተባቡና ያቃጥሉና ከዛ የተፈረዙ የከፊላ ልጆችም ደግሞ ተመልሶ ሄዶ እነሱም ለመመለስ ወደ ታች ሄዶ ድንጋይ ሲወረውሩባቸው አሁንም ሄዶ መከላከያ ሄዶ መሀላቸው ገብቶ ያባራቸውና እንዲሁም ወደ 9 ነው 8 መኪና ነው ወደ ከፊላ ግንድ ጋራ ገብቶ ልጆቹን እየደበደበና እየለቀመ የወሰዳቸው እና ይሄ የማውቀው ነገር ይሄንን ነው። እውነታውን ነው ለመናገር የምንፈልገው።
ስለዚህ መጀመሪያ ከአዲስ ከተማ ነው የተነሳው ማለት ነው።
መጀመሪያ ከአዲስ ከተማ ነው የተነሳው። ከዛ በኋላ የአዲስ ከተማው መከላከያዎቹ ሲያበርዱ ከደካቱ በኩል ነው እስከ ቀፊራ ማዞሪያው ድረስ ነው የመጡት ማለት ነው። እነዛ እና እዛ ድረስ ሲመጡ እነዚህ ደግሞ ከጋራ ላይ እንደገና ወርዶ ወደ በፊራ ወርዶ እንደገና ወደ ታች ሲመልሷቸው መከላከያ ይመጣና ሁለቱን ያባረራል ማለት ነው።
አሁንም ስሙ እንዲጠቀስ ያልፈለገው የደቻቱ ነዋሪ በበኩሉ እንዲህ ይላል።
ሰሙን መንገመራ ላልከኝ ሰሙን የተለመዱት ናቸው የሚጀምሩት። ሁሉ ጊዜ እነሱ ነው የሚጀምሩት። ከመስሉቸው አንድም ጀማሪ የለም ሁሉ ጊዜ። ሌላው ተከላካይ ሆኖ ነው የሚጠቀም ባለው በጠን ለመከላከል የሚሞክረው። የትራምፕም እንደዛ ተመሳሳይ ነበር። የሆነ ከትራምፕ ወዲያ ሊል ይችላል። በብዛት ከተለያዩ ሀገር ገብተዋል ምናምን በብዙ አካባቢ ላይ ስጋት ነበረ። ያቺ ሌሊት እንደዛው ምድር በሳይሆን አደረና ጠዋት ላይ ለአንድ ሩብ ጉዳይ ነው ሀያ ጉዳይ ገደማ ደሚ ጀመሩ። ድንጋይ መወርወር፣ በየቤት ጣራ ላይ በር መምታት፣ መስበር። ቃሉ የሚነሳው የአምስተኛ ከሚባል አካባቢ ነው። ያው እነሱ ከሚኖሩበት አካባቢ እኛ ምዛ ላይ አይደለ ያለ ነው። ከእኛ ጋር እነሱ አንድ መስመር ነው የሚለየን፣ አንድ የአስፋልት መንገድ ነው የሚለየን። በአጠቃላይ ትይዩ ነው። ያው እንደ አቀማመጥ እነሱ ያሉበት አካባቢ እና እኛ ያለንበት አካባቢ ማህበረሰቡ የተለያየ ነው ያለው። አምራ አማርኛ ተናጋሪ ክርስቲያን ሊሆን ይችላል። እዛ ደግሞ ያሉት በተቃራኒ ያሉት ናቸው እና ከዛ ነው የሚጀምረው። ከዛ ደግሞ በተቃራኒ ያለነው ደግሞ እኛ ለመከላከል ጥረት እናደርጋለን፣ ግን በምንችለው እንዳሁን በውጓር እንከላከልም ማለት ኃይላቸውን በዛ ስለሆነ ተከላክለን ብዙ ነገሮቻችንን ማዳን አልቻልም። ብዙ ነገር ደርሰዋል ማለት ነው። እዛ ማህበረሰብ አሁን ትናንት ቤት ዘርፏል እኛ አካባቢ።
አንዱ ሌላውን እየወቀሱ ተደጋጋሚ ግጭት ውስጥ መግባት በተደጋጋሚ ሲስተዋል የነበረ ችግር ነው። አንዱ ሰፈር የሌላውን እውነትና ጉዳት ለማየት የተዘጋጀ አይመስልም። በትላንትናው ዕለት ግጭት ብቻ አንድ የቀፊራና አንድ የገንዳዳ በአጠቃላይ ሁለት ወጣቶች ህይወት ማለፉን እንዲሁም አንድ ታዳጊ ህፃን ከፍተኛ አካል ጉዳት ደርሶበት ቢላል ሆስፒታል ሕክምና እያገኘ መሆኑን ስሙን መጥቀስ ያልፈለገው የቀፊራ ነዋሪ ለቪኦኤ አስታውቋል። ሆኖም የተጠቀሰውን ጉዳት ከድልጮራ ሪፈራል ሆስፒታልና ከፖሊስ ለማረጋገጥ ያደረግነው ሙከራ የአመራሮቹ ስልክ ባለመነሳቱ አልተሳካም። በአዲስ ከተማና ደቻቱ በኩልም በርካቶች የመፈንከት እንዲሁም የእጅና እግር ስብራት እንደደረሰባቸው ነው ስሙን መግለጽ ያልፈለገው የደቻቱ ነዋሪ ገለጸልን። ይህም መሰል መጠቃቃቶች ድሬዳዋ በተደጋጋሚ እየታየባት ነው። በርካታ ነዋሪዎች የከተማዋን ሰላም ለማስከበር መንግስት የሚጠበቅበትን እየተወጣ አይደለም ሲሉ ይከሳሉ። የድሬዳዋ ፖሊስ ኮሚሽን ኮሚሽነር አለሙ መርጋ ትላንትና ለከተማ ኤፍኤም ድሬ 106.1 በሰጡት ቃለ መጠይቅ እንዳስታወቁት የጸጥታ ኃይሉ በቀጣይ የሚወስዳቸው እርምጃዎች ይኖራሉ።
እዛም እዚህም ብልጭ ብልጎን እያሉ የሚነሱ ችግሮች አሉ። አንዳንድ ችግሮች ያው ለውጡ ካለመቀመጥ ሊነሳ የሚነሱ ችግሮች ናቸው። ሌሎቹ ደግሞ ይህንም ችግር የራሳቸው አጀንዳ አድርገው መውሰድ የሚፈልጉ የብሔር የሃይማኖት ግጭት ለመቀስቀስ የሚያደርጉት ሰዎች አለ። በተቀናጀ መልኩ እዚህም ሆነ በድሬዳዋ ዙሪያ ባሉ አንዳንድ ከተሞች ላይ አሁንም እየሆነ ያለ ነገር ነው። ከዚህ ተነስቶ እንግዲህ በድሬዳዋ አሁን የብሔር መልክ የያዘ ግጭት እንዲፈጠር ከፍተኛ ጥረት ሲደረግ ነበር። ቀጥሎ የሃይማኖትም ግጭት እንዲፈጠር በጣም ከፍተኛ ጥረት ሲደረግ ነበረ። የሚፈለገው ድረስ እና እነሱ ያሰቡ ድረስ ተወጣ አይሄድም። ይሄ ግጭት ግን ብልጭ ድርግም እያለ የከተማው ማህበረሰብ እየጎዳ ያለበት ሁኔታ ነው ያለው። ይህን ስንል በብሔር የሚመስል እዛም እዚህም የአካል ጉዳት፣ ንብረት ውድመት እና ዘረፋ የሚታይበት ሁኔታ ነው ያለው። ይህን ለመከላከል የጸጥታው ኃይል ከምንጊዜው የበለጠ የአገር መከላከያ የፌዴራል ፖሊስ እና የድሬዳዋ ፖሊስ በጋራ ለማረጋጋትም ይሰሩ ያሉት ይህ ኃይሉ ነው። በከፍተኛ ትዕግስት፣ በፍጹም ትዕግስትና ወገናዊነት በተሞላበት መልኩ ነው ይህን ነገር እያደረገ ያለው። አሁን ግን ከሀገርና ከህዝብ በላይ የለም። በዚህ መንግስት በሰጠው አቅጣጫ አስፈላጊ እርምጃ ሁሉ ወስዶ ሰላሙን የማረጋጋት ኃላፊነት እየወሰደ ነው ያለው። ማህበረሰቡም ይህን ተረድቶ ከአሁን በኋላ ህግ በማስከበር የጸጥታ ኃይሉ በሚያደርጋቸው ማናቸው እንቅስቃሴ ጎን እንዲሰለፍ የድሬዳዋ ከተማ ፖሊስ ኮሚሽን ጥሪውን ያቀርባል።
ኮሚሽነሩ ይህም ብሉም ትላንትና ማታና ዛሬ ጠዋት ግን ግጭቱ ሰፈር ቀይሮ ሳቢያን አካባቢ ለንብረቱ ውድመትና ዘርፊያ መንስኤ የሆነ ግጭት ተከስቷል። ከሰዓት በኋላ የጸጥታ ኃይሎች የከተማዋን ሰላም ማረጋገጥ ቢችሉም ስለ ነገ ወይም ስለ ዛሬ ሌሊት ግን ማንም እርግጠኛ አይደለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን አመሰግናለሁ ለዘገባው። የተከበራችሁ አድማጮች፣ ከምሽቱ አብይ ዘገባዎች አንዱ የሆነውን ነበር ከድሬዳዋ የተጠናቀረ ዘገባ ያደመጣችሁት። ወደ ሌላው የምሽቱ አብይ ዘገባ እናልፋለን። በምስራቅ ሐረርጌ ሁለት አብያተ ክርስቲያንና የክርስትና እምነት ተከታይ መኖሪያ ቤቶች መቃጠላቸውን፣ በምዕራብ ሐረርጌ ደግሞ አንዲት ሴት መገደሏንና መኖሪያ ቤቶች መቃጠላቸውን ነዋሪዎችና የኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪዎች ገልጸዋል። ጥቃቱ የተፈጸመው በቡድን በሚንቀሳቀሱ ወጣቶች መሆኑንም ገልጸዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ ከኦሮሚያ የጸጥታ ቢሮ ባለስልጣናት እንዲሁም ከጠቅላይ ሚኒስትር ጽሕፈት ቤት ባለስልጣናቱን ያነጋገረችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምስራቅ ሐረርጌ ሀገረ ስብከት ጽሕፈት ቤት በትላንትናው ዕለት ለኢፌድሪ ሀገር መከላከያ ሰራዊት ምስራቅ እዝ አዛዥ ጽሕፈት ቤት፣ ለምስራቅ ሐረርጌ የኦሮሚያ ዞን አስተዳደር ጽሕፈት ቤት፣ ለዞኑ ፍትህ አስተዳደር፣ ዞን ፖሊስ ኮሚሽንና ኦሮሚያ ዞን ኦዴፓ ጽሕፈት ቤት በላከው የድረሱልን ጥሪ ደብዳቤ ላይ ከዚህ ቀደም ቤተክርስቲያን ላይ የሚደርሰውን በደል ዘርዝረው መላካቸውን ገልጸው፣ ነገር ግን ምንም አይነት መፍትሄ ባለመሰጠቱ አሁንም በድጋሚ ትላንት ህዳር 3 ቀን 2012 ዓ.ም በኩርፋ ጨሌ ወረዳ የዋቅጅራ መድኃኔዓለም ቤተክርስቲያን ከነሙሉ ንዋየ ቅድሳቱ በእሳት እንዲጋይ መደረጉን ይዘረዝራል። ይህ ደብዳቤ የተጻፈበት ሀገረ ስብከት ጸሐፊ ሊቀ ሕሩያን ፍስሐ ጽዮን አበበ በቤተ ክርስቲያን ላይ ደረሰ ያሉትን ለአሜሪካ ድምፅ አብራርተዋል።
ምስራቅ ሐረርጌ ሀገረ ስብከት በትናንትናው ዕለት ገልዲድ ማርያም በኩርፋ ጨሌ ወረዳ ስር ገልዲድ ማርያም ከ131 ዓመት በላይ የሆናት ቤተክርስቲያን በእሳት ብዙ የመጡ ሰዎች አቃጥሏታል። እንደገና ደግሞ የክርስቲያን ቤቶች ወደ 7 የክርስቲያን ቤቶች ተቃጥሏል። እዛው 2 የካህናት ቤት ተቃጥሏል። አንድ ደግሞ የቤተ ክርስቲያኑ ገቢ ማስገኛ የሆነው ወፍጮ በድንጋይ ተቀጥቅጦ ከጥቅሞች ሆኗል። እንደገና ደግሞ የጥበቃ መሳሪያ የነበረ ጥበቃ እንዲጠብቅበት የነበረ መሳሪያ መጥቀው እነዛ በመንጋ የመጡት ብዙዎች ቀምተው ይዘው ትረታል።
ሊቀ ሕሩያን ጥቃት የደረሰባቸውና ቤታቸው የተቃጠለባቸውን ሰዎች የአቤቱታ ቃል በእማኝነት ጠቅሰው ሲናገሩ ይህን ድርጊት የሚፈጽሙት ሰዎች እድሜያቸው ከ30 በታች የሆኑ ወጣቶች በቡድን ሆነው ድንገት ይመጡና በተመረጡ ቤቶች ላይ ጥቃት አድርሰው ተመልሰው ይጠፋሉ ይላሉ። ቀርሳ ከተማ የሚገኙ የእምነቱ ተከታዮች በሆኑ ምዕመናን ላይ ድብደባ መድረሱን፣ መኖሪያ ቤቶች መቃጠላቸውን፣ በወተርም የድንጋይ ድብደባ መድረሱንና የንግድ ድርጅቶች መቃጠላቸውን እንዲሁም ንብረት መዘረፉን ጨምረው ገልጸዋል።
ሞተር ኪዳነ ምሕረት ቅድስት ማርያም ኪዳነ ምሕረት ቤተክርስቲያን አለች። የእርሷ ቤተክርስቲያኗን ለማቃጠል ሲሉ መከላከያ ሰራዊት ደርሶ ታድጓታል። ግን የክርስቲያን ቤቶች ተቃጥለዋል። እንደገና በሌሊቱም ደግሞ በመንጋ መጥተው መደብራቸውን ሲዘርፉት ነው ያደሩት። ቀርሳ ወረዳ ቅዱስ ጊዮርጊስ ቤተክርስቲያን አለ። እሱንም ለመዝረፍ ሲሉ ለማቃጠል ሲሉ መከላከያ ደርሶ ነው ያዳረው ቦታውን። ከ10 በላይ የክርስቲያን ቤቶች ተቃጥለዋል። ሌሊቱን ደግሞ መድረክናቸውን በምዛምትፈው ዘርፉት ነው ያደሩት። በትናንትና ሁለት የተከሰተው ነው። በዛሬ ሁለት ደግሞ በደለር ወረዳ ለግኖ በጋራ ሙለታ ወረዳ እነ ዶጉ መድኃኔዓለም የሚባሉ ቤተክርስቲያን ምስርፋጨሌ እነዚህ ስጋት ላይ ያው እየደረሰ ያለ የሀገር መከላከያ ሰራዊት ነው። ከእነሱ ጋር እየተነጋገር ነው ጉዳዩ ትድጋሚ ያለ ነው። ካለው ነባራዊ ሁኔታ በጣም ከባድ ነው ነገሩ። ክርስቲያኖቹ በጫካ ውስጥ ነው ተሰልፍገው ያሉት። ካህናቱ ፈልሰዋል። ቤተክርስቲያናት ተዘግተዋል። በጣም ከባድ ነው ያለው ጉዳይ።
በሌላ በኩል በምዕራብ ሐረርጌ መሰላ ከተማና ገጠር ቀበሌዎች መኖሪያ ቤቶች መቃጠላቸውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምጽ ተናግረዋል። አንዲት አራስ መምህርም ተገድላለች ብለዋል።
መሰላ ያለው ወረዳ ላይ ይሄ በትክክል አራሷ ማምለጥ በማትችልበት ሁኔታ ውስጥ እንደ ሞተችና በርካታ የክርስቲያኖች ቤት እንደተቃጠለ እየተለየ ምዕመናን ደግሞ ብዙ አማኞቻችን አካባቢውን ለቀው ወጥተው የድረሱልኝ ጥሪ እንደሚያሰሙ በወረዳ ያሉት ሊቃነ ካህናት፣ የቤተ ክርስቲያኑን ወረዳ ኃላፊዎች ያሉ ካህናት የሚያስተባብሩ በየወረዳው ላይ በስጋት ሁኔታ ላይ ነው ያሉት።
በዚህ ከተማ መገደሏ የተነገረው የ39 ዓመቷ መምህርት እርቀ ሰላም ሞገስ አርዶ ስትሆን የሶስት ሴት ልጆች እናትና የአንድ አራስ ወንድ ልጅ ነበረች ሲል ወንድሟ ዳንኤል ሞገስ በስልክ ለአሜሪካ ድምጽ ገልጿል።
እኔ በቦታ አልነበርኩም። በአጋጣሚ እኔ ጭሮ የሚባል ሀገር ነው የምኖረው። እህቴ መጫት ነች። 2 ሳምንት ልጅ ወልዳ አራስ ነች። ቤት ውስጥ እና በር ቤት ከነበር ቁጭ ያለችው ከሁለት ሌላ ልጆች አሉ። መሪያ ልጇ እና ሌላ ልጅ ማለት እዛ ግቢ እሷ ደግሞ እዛ ግቢ ተከራይታ ነው የምትኖረው እና ግቢ ውስጥ ሲለበሉ እሷን ያገኘኋታል እና በር ዘግታ ነበረ። በሩን ዘንጥለው ገብቶ በቃ በጣም ተጎድቷል። አንዷ ልጇ ተጎድታለች። አንዷም ልጇ እሷ ልጅ ማለት መጀመሪያ ልጅ በጣም የከብደው ነገር ማለት ነው። ምን ከንብረት ንብረት የላት ከምን ምን ውስጥ ምን ውስጥ የሌለች እህቴ ነች። ምንም ነገር አታውቅም። ምንም ነገር ማለት እናቴ ደግሞ ብዙ ሀገር ላይ መምህርት ነች። ብዙ አመት አስተምራለች። ከልጅነት ከቆም ያደገችበት ነው እናቴ ራሱ ማለት ነው። እንኳን ያዚ አይደለች። እህቴ ደግሞ በሚያሳዝን ሁኔታ ማለት ነው ያረፈችው ማለት ነው። አንዳንድ ጊዜ እኮ እንኳን ለሰው እንደዚህም ብላ ለአራስ ለውሻ አራስ ይታለናል አይደል? ለእኔ እህቴ ስለሆነች ብቻ ሳይሆን ነገሩ በጣም ከበደ። ሌላ ሰው ለማየውም ማለት የዳብሮት ያሉት ህጻናት አንዲታም ታለክሰው እናቴን ፍት የገደሏት ነው የምትለው ህጻናት ሳልች ማለት በጣም አቋይም ራስ ያለ ማለት በጣም ከባድ ነው። ለፊቷ የነገር እናቴን ተውልኝ እህት ልጆች እህ አዎ እኔ ራሴ እጅ ያላየኋት እናቴን ማለት ነው አይሻለሁ ብዬ ለክሱማ ዘግዘ ሮጦ ይመጣል እንደሚሆን ብለ ብላ ለህቶች የተናገረች መሰማ ሆነ ሳላየት እኮ እንደዚህ በቃ ኮማ ውስጥ እንዳለች በድንጀት አድናታለሁ ብዬ ሩጬ በቃ እንግለቀ በቃ እንደዚህ በቃ ጨውሸጣ ጨውሸጣ ቁን ጠብሳን ያሳደገች ነት ማለት ነው። እኔ አሳዳጊ ልጅ ሁሉም ከኔ በታች ያሉት እኔ ይከብዳል በጣም ስለሚከብድ ምችል
መንገዶች በመዘጋታቸው ምክንያት በቶሎ ተገቢ ሕክምና ሳታገኝ ህይወቷ እንዳለፈም ገልጾ ነገር ግን በተገኘው አጋጣሚ ሙከራ መደረጉንና ህይወቷም ያለፈው ሆስፒታል ውስጥ መሆኑን ነግሮናል። በአሁኑ ሰዓት ባለው የጸጥታ መደፍረስ ምክንያት በተወለደችበት መሰላ ከተማ ቀብሯ ሊፈጸም እንዳልቻለና እርሱ የሚገኝበት ጭሮ ከተማ ስርዓተ ቀብሯ መፈጸሙን ገልጾልናል። ቀሲስ ሰለሞን ቶልቻ በአሁኑ ሰዓት በአብዛኛው ይህ ድርጊት እየተፈጸመ ያለው ኦሮሚያ ክልል ውስጥ በመሆኑ ዛሬ በአስቸኳይ የተሰበሰበው ለአተ ጉባኤ ከኦሮሚያ ክልል ፕሬዝዳንትና ካቢኔ አባላት ጋር አስቸኳይ ውይይት ለማድረግና የጉዳዩን አሳሳቢነት ለማስረዳት መወሰናቸውን ተናግረዋል።
ዛሬ ሲኖዶሱ በውሎ በዚህ ጉዳይ ላይ ከየቦታው የመጡትን ሪፖርቶችና አቤቱታዎች በደንብ ተወያይቶባቸዋል። በአጠቃላይ ያለው ነገር የኦሮሚያ ክልል ርዕሰ መስተዳድሩንና ሙሉ የክልሉን የካቢኔ አባላት ለአተ ጉባኤው ሊያነጋግር እና በጋራ የሆነ ዘላቂ መፍትሄ ካልመጣ ጉዳዩ አሳሳቢ ሆኖ መልኩን እየቀየረ ሀገራዊ ቀውሱ እየተበራከተ ሄዶ ሁሉንም ዋጋ የሚያስከፍል ነው። በጣም ጫፍ የወጣ ደረጃ ላይ ከመድረሱ በፊት የክልሉን መንግስትና የሙሉ የካቢኑን አባላት ለማነጋገር ነው ቅዱስ ሲኖዶስ ዛሬ በቀትር ውሎ ላይ ስብሰባውን አስቸኳይ ስብሰባ የተካሄደው።
የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በህዝቦች መካከልና አንድን ሃይማኖት ከሌላ ሃይማኖት ጋር ለማጋጨት ሆን ብለው የሚሰሩ አሉ ይላሉ።
በዚህ ዘመን መደማመጥ ያስፈልጋል፣ ማስተዋል ያስፈልጋል። ስለዚህ ምንድን ነው እዚህ ሀገር ላይ ማስተላለፍ እና ምን እየተሰራ እንደሆነ ከኦሮሞም በኩል ከአማራም በኩል ከኦርቶዶክስ ቤተክርስቲያን በኩል እስልምና ሃይማኖት ተከታይ በኩል የሚደረገው ነገር ቆም ብለን ማየትና ማን በማን አድርጎ የራሱን ፖለቲካ አጀንዳ ማስፈጸም እንደሚፈልግ ለጀምራ ቆም ብለን ማየት መቻል አለብን።
አያይዘውም ከዚህ በኋላ ከሀገር የሚበልጥ ነገር ስለሌለ ሀገር እንዳትፈርስ ጠንክረን እንሰራለን ብለዋል።
መጀመሪያ ሀገርን መዳን፣ ሀገርን ለመዳን ደግሞ ማንም እዚህ በክልላችን ውስጥ የሆነ የራሱን አጀንዳ እያራመደ ይሄ ደሀ ህብረተሰብ ተማሪ ውስጥ እየገባ በገንዘብ እየገዛ የራሱን አጀንዳ የሚያራምድበት እና ሀገርን ለማፍረስ የሚሄድበት ሁኔታ ከማንም በላይ ሀገር ማዳን ስራ እንሰራለን። ሀገርን በተራ ዱርዬና በራሳቸው የተደበቀ አጀንዳ በሚያራምዱት ግለሰቦች ወይም ድርጅቶች ወይም ቡድኖች ሀገራት ፈርስምና እኛ ጠበቅ ያለ እርምጃ እንወስዳለን። ሀገራችን ደግሞ ሰላም እናስከብራለን።
የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ ቢሮ ኃላፊ አቶ ንጉሱ ጥላሁን በበኩላቸው መንግስት የጉዳዩን አሳሳቢነት ተረድቶ ዘላቂ ሰላም ለማምጣት ሌት ተቀን እየሰራ ነው ብለዋል።
በጣም አሳሳቢ ነው። ማንኛውንም ወገን ያሳስባል። የደረሱ ያሉት ግጭቶች በተለይም የብሔርና የሃይማኖት መልክ እንዲይዙ መደረጋቸው ነው ጉዳዩን ከግጭትም ከአደጋም በላይ እጅግ አሳሳቢ የሚያደርገው። ይህንን በመገንዘብ ከሃይማኖት ተቋማት ጋርም ከፖለቲካ ፓርቲዎች ጋርም እንዲሁም ከተለያዩ የህብረተሰብ ክፍሎች ጋር ውይይት እየተደረገ ነው ችግሮችን ለመፍታት። ከዛ ባሻገር ደግሞ የየአካባቢውንም በፌዴራል ደረጃም ያለውን የጸጥታ መዋቅር ፌዴራል ፖሊስ፣ የመከላከያ ሰራዊት እና የመሳሰሉትን የጸጥታ መዋቅር አባላት እና አካላት በመጠቀም ከጥፋት ለመታደግ አቅጣጫ ተቀምጦ በየጉዳዮቹ በተከሰቱበት አካባቢ ችግር ለመፍታት ጥረት እየተደረገ ነው። እኛ በህብረተሰቡ ውስጥ የጠንካራ ትስስር ያለ በመሆኑ አንዳንድ አካባቢዎች ላይ ራሳቸው ክርስቲያኖች በነገራችን ላይ መስጊዶችም የተቃጠሉባቸው ቦታዎች አሉ። ክርስቲያኖች መስጊዶችን የሚታደጉበት፣ ሙስሊሞች ደግሞ ቤተ ክርስቲያኖችን የሚከላከሉበት የሚታደጉበት ሁኔታ አለ። ይሄ ባልሆነበት አካባቢ ደግሞ የየአካባቢው የጸጥታ መዋቅር የድርሻውን እንዲወጣ እና ይሄ ባልሆነበት ደግሞ በየደረጃው ከላይኛው አካል የጸጥታ አካላት እየደረሱ ህብረተሰቡን እንዲታደጉ ስራ እየተሰራ ነው ያለው። ግጥ ነው በአሁኑ ሰዓት በዩኒቨርሲቲዎች እና በልዩ ልዩ አካባቢዎች ሃይማኖትንና ብሔርን መሰረት ያደረጉ ግጭቶችና ጥቃቶች እየደረሱና ጉዳዩም እኛም አሳስቦን በተለያዩ አካላት ከተለያዩ አካላት ጋር በውይይትም በህግ የማስከበር ስራም የመከላከልና ዜጎችን የመታደግ ስራ እየተሰራ ነው የሚገኘው። ይህን ጉዳይ ከሃይማኖት አባቶች፣ ከባለ ሀብቶች፣ ከሀገር ሽማግሌዎች፣ ከአባገዳዎች ጋር ውይይት እየተደረገበት ነው። በዛሬው ዕለትም በተለይም በኦሮሚያና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎች ወደ 8 ያህል የፖለቲካ ፓርቲዎች በጉዳዩ ላይ መክረው ይሄ ጉዳይ በአስቸኳይ እንዲቆም ለህብረተሰቡም ጥሪ አስተላልፈዋል። በነገው ዕለትም መግለጫ ይሰጣሉ። የጉዳዩን የማስቆም ህጋዊም ፖለቲካዊም አስተዳደራዊም የጸጥታም እርምጃ እየተወሰደ ጥረት እየተደረገ ነው። በውል የሚታወቅና ጉዳዩን የአሳሳቢነቱን የምንጋራውና እየሰራንበት ያለ ነው።
ሁሉም የሚናገሩት ጉዳዩ እጅግ አሳሳቢ መሆኑን ነው። ተጨማሪ አሰቃቂ ጥቃቶች ሳይደርሱ ሁሉም ሁኔታውን እንዲረዳና ችግሩን ለማስቆም መንግስት ብቻ ሳይሆን ህብረተሰቡን ከፍተኛ ተሳትፎ ሊያደርግ ይገባል ብለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን አመሰግናለሁ። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ እየተላለፈላችሁ ያለ የሐሙስ ዳር 4/2012 ዓ.ም ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል አሁን አዲስ አበባ ላይ። የተከበራችሁ አድማጮች፣ ባለሥልጣናት፣ በተለያዩ አካባቢዎች የምትገኙ ፕሮግራሞቻችንን የምትከታተሉ ሁሉ በዚህ የማኅበራዊ መገናኛ ዘመን ወቅታዊና የተረጋገጡ መረጃዎችን ከታማኝ ምንጮችና መገናኛ ብዙሃን ማግኘት ይፈልጋል ሕዝብ። ጥሪዎቻችንን በወቅቱ እንድታስተናግዱ፣ ፈጣን ምላሾችን እንድትሰጡ እንጠይቃለን። ወደ ተከታዩ ዘገባ እናልፋለን። የአምቦ ዩኒቨርሲቲ ፕሬዚደንት ዶክተር ታደሰ ቀናአ በዩኒቨርሲቲው ሁኔታ ላይ አሁን ባለበት ከአሜሪካ ድምፅ ጋር ተወያይተዋል። ናኮር መልካ ነው ያነጋገራቸው።
በጣም አመሰግናለሁ ዶክተር ታደሰ ቀና፣ የአምቦ ዩኒቨርሲቲ ፕሬዚዳንት። ሰሞኑን በአገራችን የተለያዩ ዩኒቨርሲቲዎች በተማሪዎች መካከል የሚፈጠሩ ግጭቶች እየታዩ ነው እና በአሁኑ ደረጃ ምን ይመስላል? አሁን የአምቦ ዩኒቨርሲቲ ያለበት ሁኔታ፣ ተማሪዎች መካከል ያለው ሁኔታ፣ ግንኙነት ምን ይመስላል?
አመሰግናለሁ። እንደምታወቀው ኢትዮጵያ ዩኒቨርሲቲዎች ውስጥ ሁሉም ዩኒቨርሲቲም ባይሆን የተወሰኑ ዩኒቨርሲቲዎች ውጥረት አለ። በተለይም ባለፈው ሳምንት ወደ መጨረሻው ወደ ወልዲያ ዩኒቨርሲቲ የተከሰተ ሁለት ተማሪዎች ሞት ጋር በተያያዘ በእኛም ዩኒቨርሲቲ በሌሎችም ዩኒቨርሲቲ ጥሩ ያልሆነ ስሜት ተፈጥሮ ነበረ። ያንን ጥሩ ያልሆነ ስሜት ወደ ግጭት እንዳያመራ በርካታ ስራዎች እየሰራን ነው ያለ ነው። አንደኛ በቂ ጥበቃ ኃይል ኖሮ ልጆቹ ደህንነት እንዲጠበቅ ጥረት እያደረግን ነው። በሌላ በኩል በተለይም በተማሪዎች አደረጃጀትን ተጠቅመን ስራ እየሰራን ነው። ተማሪ ህብረት እንዲሁም የተለያዩ ግባባትን ተጠቅመን እንዲረጋጉ የማድረግ ስራ እየሰራን ነው። ዩኒቨርሲቲያችን ውስጥ የጎላ ችግር አልተከሰተም እስካሁን። እንዳልኩ የውጥረቱ ነገር አለ። ከዛ ውጪ ተማሪ ላይ የደረሰ ከፍተኛ ጉዳት የለም፣ ምንም የለም።
ጥሩ ዶክተር፣ ለማስታወስ ባለፈው አመት ሁለተኛ ሴሚስተር ገደማ በተማሪዎች መካከል ተፈጥሮ በነበረው ግጭት አንድ መልእክት አስተላልፈው ነበር እርስዎ በማህበራዊ ድረገጽ ተጠቅመው። እስቲ ስለ መልእክቱ እናስታውስ። እንደዚህ ያሉ መልእክቶች ምን ያህል ተማሪው ወደ ነበረው ወይም ወደ ቀደመው እንቅስቃሴ እንዲመለስ ያደርጋል?
መልእክቱ ምን መሰለ? አንደኛ ተማሪዎቻችን መካከል አሁን በግዙፍ ልዩነት አለ ጭንቅላታቸው ውስጥ። በመሬት ላይ ግን ይሄን ያህል ግዙፍ የሆነ ልዩነት የለምና አስተውሳል የተሰራጨው መልእክት ወለሶ ላይ እንደዚህ ተማሪዎች ተጋጩና አንድ 10 ተማሪዎች ከሁሉም ብሄር ወደፊት ወጣ እንድሉ አድርገን ቀላቅለን እንድቆሙ አደረግንና እስቲ ከዚህ ውስጥ የትኛው ብሄር እንደሆነ የሚለይልን ተማሪ ብለን ስንጠይቅ ሁሉም ዝም አለ። እዚህ ማከል ግን የሌላ ሀገር ዜጋ ለምሳሌ የቻይና ወይ የሌላ ሀገር ቢኖር ብለን ብንጠይቅ መለየት ይከብዳቸዋል ስንል አይከብደንም አሉና ሁሉም ይሄ አንድ የአንድነት ምልክት ለመናገር ነው። ምክንያቱም ኢትዮጵያውያን ብዙ አንድ የሚያደርጉን ነገሮች አሉ። ልዩነት ከተፈለገ ብዙ ልዩነት መቁጠር ይቻላል። ግን ጊዜያችንን ልዩነት ፍለጋ ላይ ከምናተኩር አንድነታችን ፍለጋ ላይ ብናተኩር ብዙ አንድ የሚያደርጉን ነገሮች አሉ እና አንድ ብትሆኑ ይሻለናል። አንድ ብንሆን ነው የምንጠነክረው። ደግሞ ልዩነትን ብኖር የሚያጣላ ልዩነት የለንም። በአንድ ቤተሰብ ውስጥም የአንድ እናት ልጆች በሁሉ ነገር አንድ አይደሉም። አንዱ አጭር ሊሆን ይችላል፣ አንዱ ረጅም ሊሆን ይችላል፣ መልካቸው ሊለያይ ይችላል፣ አስተሳሰባቸው ሊለያይ ይችላል። ይሄ ሁሉ ልዩነት ቢኖራቸውም ግን የአንድ እናት ልጆች ናቸውና አንድነታችሁ ላይ ትኩረት ብታደርጉ ብዙ ችግሮቻችንን መፍታት እንችላለን የሚል መልእክት ነው ያስተላለፍ ነው። ከዛ በላይ ደግሞ እንግዲህ በኢትዮጵያ አንጻር አንድ አጠቃላይ እውነታ ዩኒቨርሳል ትሩዝ የሚባል አለና የብዙ ተማሪዎቻችን እዚህ መንግስት ዩኒቨርሲቲዎች ውስጥ ያሉት ልጆቻችን ቤተሰቦች ደሃዎች ናቸው። ኢትዮጵያ ቤተሰብ ነው እና ኢትዮጵያ ቤተሰብ ደግሞ ሁላችንም እናውቀው ነው። አብዛኛው ቤተሰብ ባክግራውንዱን እናውቃለን። ምስኪን ነው። እናት ለፍታ፣ አባት ለፍቶ ለዩኒቨርሲቲ ደረጃ ያበቋቸው ናቸው እና ለምሳሌ አንድ ከጎንደር ደምቢዶሎ ድረስ የሚመደብ ተማሪ ምን አይነት ተማሪ እንደሆነ መገመት ይቻላል። ለመማር የሄደን ተማሪ ሀብታም ቢሆን ገንዘብ ቢኖረው ይሄን ሁሉ ርቀት ብዙ አይሄዱም። ከደምቢዶሎ ጎንደርም እንደዛው ማለት ከጫፍ ጫፍ የሚሄዱት የመንግስት ዩኒቨርሲቲ ፍለጋ የሚሄዱት ልጆቻችን የተሻለ ትምህርት የተሻለ ሌላ ሀገር ሄዶ የመማር አቅምም የላቸውም እና ቤተሰቦቻችን ያ ነው። ያን እያወቅን ከጎን ያለው ምስኪን ሰው ለመጉዳት ማሰብ ራሱ የሞራልም የሰብአዊነትም ጥያቄ ስለሚያነሳ እንደዚህ ነገር አታድርጉ የሚል መልእክት ነበረ እና ይሄ መልእክት መቼም ይሰራል። በዚህ መመት እንግዲህ ዘንድሮ በጣም በተስፋ ነው የጀመርነው አመቱን። ምንም ችግርም አይገጥመንም የሚል ተስፋ ነበር። ተማሪዎቻችን በጣም ውብ የሆነ አቀባበል ነበር ያደረግንላቸው። ከምዕራብ የሚመጡትን ነቀምት ከተማ ላይ፣ ከምስራቅ በኩል የሚመጡትን አዲስ አበባ ከተማ ላይ አቀባበል አድርገን ስናመጣ ብዙ ተስፋ ነበረን ችግር እንዳይከሰት ማለት ነው። ዞሮ ዞሮ አንድ ችግር የሆነ ቦታ ሲከሰት ያ ችግር ሌላም ጋር ኢምፓክት ያመጣልና አሁንም ቢሆን የሆነ ቦታ የሆነ ችግር ተፈጥሯል። ያ ችግር ግን መስፋፋት የለበትም። ለዛ ተማሪ ለሞተውም ተማሪ ወገንተኝነት ሊባል አይችልም። ምክንያቱም የሆነ ቦታ አንድ ችግር ሲከሰት ወንጀሉን ከጠላ ነው ያንን ወንጀል ከጎናችን ያለው ሰው ላይ ተማሪ ላይ ወንድም እህታችን ላይ መፈጸም ደግሞ ትርጉም አይኖረውም። ያንን ወንጀል መጸየፍ ካለብን በተግባር ነው፣ ተግባሩን በመጸየፍ ነው። ወንጀል የሚሰራ ሰው ግለሰብ ሊሆን ይችላል፣ ቡድን ሊሆን ይችላል። ዋስዌበር ይሄ ህግ ተከትሎ መንግስት ህጋዊ እርምጃ እንዲያደርግ የበኩላችን ጥረት ማድረግ አለብን። መንግስትም ይሄንን ያደርጋል የሚል እምነት አለኝ። እኔ እነዚህን እርምጃዎች ሲወስድ ደግሞ ለህዝብም ይፋ ማድረግ አለበት የሚል እምነት አለኝ። ዩኒቨርሲቲዎች የበኩላቸውን ጥረት እያደረጉ መሆኑ ነው የምረዳው። እኛ ዩኒቨርሲቲ ኮንቴክስትም ስበስተ ይሄ ነው ያለው። ግን ድጋፍ ያስፈልጋቸዋል። በተለይ በደህንነት በኩል በመረጃ በኩል እነዚህ ወንጀል መከላከል ላይ መንግስት ድጋፍ ይፈልጋል እና ይህንን መንግስትም እያደረገ ነው ያለው። እንደምሻሻል እንደምስተካከል ተስፋ አለኝ።
ከዚህ ጋር ተያይዞ ሰሞኑን በአምቦ ዩኒቨርሲቲ ጥቂት ተማሪዎች እንደተያዙ ሲገለጽ ነበር እና እውነት ነው ተማሪዎች ተይዘዋል? ከምን ጉዳይ ጋር ተያይዞ ነው የተያዙት? ተማሪዎች እንደ ተሰናበቱ ወይም ደግሞ እንደ ተባረሩ የሚገልጹም አሉና እውነት ተማሪዎች ተሰናብተዋል ወይ? ምን አጥፍተው ነው እነዚህ ተማሪዎች የተሰናበቱት?
ከዲሲፕሊን ጋር ተገናኘ ዲሲፕሊን እርምጃ እንወስዳለን። እኛ በተለያየ ጊዜ ነው የምንወስደው። ወልዲያ ዩኒቨርሲቲ ከተከሰተ በኋላ በተፈጠሩት ችግሮች ዲሲፕሊን እርምጃ የወሰን ተማሪ የለም። ነገር ግን ከዛ በፊት የተለያዩ ዲሲፕሊን እርምጃዎች እንወስዳለን። ምናልባት የትኛው እንደሆነም ስለማለይ እንጂ እንወስዳለን ዲሲፕሊን እርምጃ። ቅድም እንዳልኩ ዩኒቨርሲቲ ዋና ዓላማው መማር ማስተማር፣ ምርምር እና ማህበረሰብ አገልግሎት መስጠት። ከዚህ ተልዕኮ ያፈነገጡ ነገሮች ካሉ ብዙሃኑን ይጎዳሉ። እዚህ ተማሪዎቻችን 99% የመጡት የመማር ዓላማ ይዞ ነው። ስለዚህ ያንን የመማር ዓላማ ይዞ የመጣውን ለማደናቀፍ የሚሞክር ኃይል ካለ እዛ ላይ ህጋዊ ዲሲፕሊን እርምጃ ይወሰዳል። ብዙ ጊዜ እናደርጋለን። በዚህ መመት የተደረገ አለ።
ዶክተር ታደሰ ቀና ለሰጡኝ ቃለ መጠይቅ በጣም ነው የማመሰግነው።
አመሰግናለሁ።
አመሰግናለሁ ናኮር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ሕይወት የሚያጠፉና ሌሎችንም ጉዳቶች የሚያስከትሉ አደጋዎችን ከመነሻዎቹ አንዱ ያደረገው ውይይት ጠቅላይ ሚኒስትር አብይ አህመድ ዛሬ መሠረታቸውን በኦሮሚያና በአማራ ክልሎች ካደረጉ ተፎካካሪ ፓርቲዎች መሪዎች ጋር አድርገዋል። እስክንድር ፍሬው ዝርዝሩን ይዟል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ በኦሮሚያና በአማራ ክልሎች ከሚንቀሳቀሱ ፓርቲዎች አመራሮች ጋር ያደረጉት ውይይት የ86 ሰዎች ሕይወት ካለፈበት የቅርብ ጊዜ ክስተት በኋላ የመጀመሪያው ነው። የኦሮሚያና የአማራ ክልሎችን የሚያስተዳድሩት ኦዴፓና አዴፓ አመራሮች እንደዚሁም መሰረታቸውን በሁለቱ ክልሎች አድርገው የሚንቀሳቀሱ ተፎካካሪ ፓርቲዎች አመራሮች በውይይቱ ላይ ተገኝተዋል። ጠቅላይ ሚኒስትሩ ባደረጉት የመክፈቻ ንግግር የውይይቱ መነሻ የቅርብ ጊዜዎቹ ክስተቶች መሆናቸውን አብራርተዋል።
የዛሬ ስብሰባ ዋነኛ ዓላማ በሁለቱ ክልሎች እና በሁለቱ ህዝቦች መካከል ከቅርብ ጊዜ ወዲህ በእነሱ ምክንያት በሌሎች ኃይሎች ምክንያት መቃቃር፣ ጠብ፣ ግጭት፣ የሰዎች ህይወት መጥፋት እየተባባሰ መጥቷል።
ሁለቱን ክልሎች በሚያስተዳድሩት ገዢ ፓርቲዎች መካከል ተመሳሳይ ውይይት መደረጉን ጠቅላይ ሚኒስትሩ አስታውሰዋል። የዛሬ ውይይትም የዚያ ተከታይ መሆኑን የጠቀሱት
በኦሮሚያ በኩል ያሉ የሚፎካከሩ ፓርቲዎች፣ በአማራ ክልልም ያሉ የሚፎካከሩ ፓርቲዎች አሁን ስልጣን ላይ ያሉ የሚሆኑ ነገ ስልጣን ለመያዝ የሚሰሩ የሁለቱ ህዝቦች ሰላም ታክቲካል ስላልሆነ ዛሬም ነገም ከነገ ወዲያም አስፈላጊ በመሆኑ እና የጋራ አጀንዳም ስለሆነ በጉዳዩ ላይ ያለን ምልከታ ተነጋግረን እንዴት ነው በህዝቦች መካከል ቅራኔ ሳይፈጠር አብሮ መኖር መዝለቅ የሚቻለው? ምናልባት ፖለቲካል ቅራኔዎች ካሉ የሰው ህይወት ሳይጠፋ በንግግር፣ የታሪክ ቅራኔዎች ካሉ የሰው ህይወት ሳይጠፋ ንብረት ሳይወድም በንግግር የሚሆንበትና በዚያ ንግግር ሰዎች እየተማማሩ አብሮ መኖርን የሚያጠናክሩበትን መንገድ ለመፍጠር በመንግስት ካደረግነው ውይይት በተጨማሪ ከእናንተ ጋር መነጋገር ያስፈልጋል ብለን ነው።
መሰረታቸውን በሁለቱ ክልሎች ባደረጉት ፓርቲዎች መካከል የሚፈጠር ቅርርብ ዘርፈ ብዙ ጠቀሜታ እንዳለውም ጠቅላይ ሚኒስትሩ አብራርተዋል።
እንደምታውቁት የጨዋታ ህጉ በሚጫወቱትም በሚያዩትም ሰዎች በደንብ የታወቀ አይደለም። በጨዋታው ሜዳ ያሉ ሰዎችም ህጉን በትክክል አያውቁትም፣ ተመልካቾቹም እንደዚሁ። በዚህ ምክንያት ብዙ ጊዜ የሚፈጠሩ አደጋዎች የሰው ህይወት የሚያጠፉ፣ ንብረት የሚያወድሙ እና በዋዛ ፈዛዛ የሚታልፉ እየሆነ ነው። ይህን እያደረገ ያለው አንዱ የአንደኛውን ቁስል በትክክል አለመገንዘብ። በአማራ ክልል የሚንቀሳቀሱ ፓርቲዎች ኦሮሚያ ክልል ያለውን ብሶትና ቅራኔ የሚያውቁበት እድል ቢፈጠር፣ ኦሮሚያ ክልል ያሉ ፓርቲዎች አማራ ክልል ያለውን መሰል ፔን የሚያውቁበት እድል ቢፈጠር፣ ምናልባት ነገ በጥምር መንግስት ብትሆኑ ወይም አብራችሁ የምትሰሩበት ቻንስ ቢፈጠር ምንም የማይተዋወቅ ለረዥም ዓመታት ፖለቲካ ውስጥ የቆየ ድርጊት ከምንሆን አልፎ አልፎ በጋራ አጀንዳዎች ላይ እየተነጋገርን ለህዝቦች ሰላም፣ ለህዝቦች አንድነት እና አብሮነት ምክክር ማድረግ ይሻላል በሚል ነው የዛሬው መድረክ የጠራ ነው። ፎከስ ያደረግነው በአማራ ክልል ክልሉን እየመራ ያለው ፓርቲና የሚፎካከሩ ፓርቲዎች፣ በኦሮሚያም ክልሉን እየመራ ያለ ፓርቲና የሚፎካከሩ ፓርቲዎች ላይ ፎከስ ያደረገ ነው።
በቀጣይነትም በአማራና በትግራይ ክልሎች የሚንቀሳቀሱ ፓርቲዎች እንደዚሁም በኦሮሚያና በአጎራባች ክልሎች የሚንቀሳቀሱ ፓርቲዎች የሚሳተፉበት ተመሳሳይ ውይይት እንደሚኖር ጠቅላይ ሚኒስትሩ ጠቁመዋል። ዛሬ የተካሄደውን ውይይት ተከትሎ የተደረሰበት ድምዳሜ፣ የተደረገ ስምምነት ስለመኖሩ ግን በጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ ላይ የወጣው መግለጫ አያመለክትም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁን እስክንድር። ወደ ተከታዩ ዘገባ እናልፋለን። ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት ለመፍጠር እየተከናወኑ ናቸው ላላቸው ተግባራት ዓለም አቀፍ ማኅበረሰብ ትኩረት እንዲሰጥ፣ በቅርብም እንዲከታተል፣ አዎንታዊ ሚናም እንዲጫወት የኢትዮጵያውያን ዜጎች ለማኅበራዊ ፍትሕ ኢዜማ ጠይቋል። መጪው ሀገር አቀፍ ምርጫ የሚካሄድ ከሆነ መንግሥት የሂደቱን ሰላምና ጸጥታ ማረጋገጥ እንዳለበትም አሳስበዋል። መለስካቸውም ዝርዝሩን ይዟል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ረፋዱ ላይ ለአንዳንድ የዲፕሎማቲኩ ማህበረሰብ አባላት ባለፉት ጥቂት ወራት ባከናወናቸው ድርጅታዊ እንቅስቃሴዎችና በሀገሪቱ ወቅታዊ ሁኔታዎች ላይ አጭር ማብራሪያ ሰጥቷል። በተለይ የሀገሪቱን ወቅታዊ ሁኔታዎች በተመለከተ ላለፉት 27 ዓመታት ማንነትን መሠረት ያደረገ የፖለቲካ ስርዓት ሰፍኖ እንደቆየና ላለፈው አንድ ዓመት ተኩል ያህል አገሪቱ በለውጥ ጎዳና ላይ እንዳለች አመልክተዋል። ይሁንና ኢትዮጵያውያን ከ50 ዓመታት በላይ የታገሉለትን ይህን ለውጥ አንዳንድ ኃላፊነት የማይሰማቸው ኃይሎች መንገዱን ሊያስቱት በብርቱ እየሰሩ እንደሆነ የፓርቲው የጽሑፍ መግለጫ ያስረዳል። በቅርቡ በተለያዩ ምዕመናንና በእምነት ተቋማት ላይ የተፈጸሙ ጥቃቶችንም ለሰላምና መረጋጋት በጋራ የሚደረጉ ጥረቶችን የተለያዩ የሃይማኖት ማኅበረሰቦችን በሰላም አብረው የመኖርና በአጠቃላይ የሽግግሩን ሂደት የኋሊት የጎተቱ ድርጊቶች ናቸው ሲል ተግባሩን አውግዟል። በጠቅላይ ሚኒስትር አብይ አህመድ እየተወሰዱ ናቸው ያላቸውን የለውጥ እርምጃዎች ያወደሰው ይኸው የጽሑፍ ማብራሪያ ለውጡን ለማስቀጠል ሕግና ሥርዓት በመላ አገሪቱ እንዲረጋገጥ፣ ማንነትንና ሃይማኖትን መሠረት ያደረጉ ግጭቶችን የቀሰቀሱ ኃይሎችን ለሕግ እንዲቀርቡ ይጠይቃል። አክሎም ለውጡን ወደፊት ያራምዳሉ ያላቸውንና መንግሥት ማረጋገጥ አለበት ያላቸውን እርምጃዎች ይዘረዝራል። በፓርቲው የሕግ ትርጉምና የዲስፕሊን ኮሚቴ አባል ሮሃም የታፈሰ መግለጫውን በንባብ አሰምተዋል።
Attend to the needs of people who have been affected by recent violence and are internally displaced. Ensure the institutional and legal framework.
በቅርቡ ጥቃት ለደረሰባቸውና ለተፈናቀሉ ወገኖች አስፈላጊው እንክብካቤና ድጋፍ እንዲደረግላቸው፣ ተቋማዊ፣ ህጋዊ እንዲሁም ሌሎች ማዕቀፎችና ለውጦች ዋስትና እንዳላቸው እንዲረጋገጥ፣ በተለይም ከኢትዮጵያ ብሔራዊ ምርጫ ቦርድ፣ ከደህንነት መዋቅሮችና ከፍርድ ቤቶች ጋር የተዛመዱ ለውጦች ከቀጣዩ ምርጫ በፊት ተጠናቀው ተግባራዊ መሆናቸውን ማረጋገጥና የኢዜማ አመራርና አባላት ዓለም አቀፉን ማህበረሰብ ጨምሮ ከሁሉም ባለድርሻ አካላት ጋር ከላይ የተጠቀሰው ሱትን በማሳካት ለመተባበር ዝግጁ ናቸው። ዓለም አቀፉ ማህበረሰብ ይህንን የሽግግር ሂደት በቅርበት እንዲከታተለውና እንዲደግፈው እንዲሁም በኢትዮጵያ ዴሞክራሲያዊ ስርዓትን ለመመስረት በሚካሄደው ከፍተኛ ታሪካዊ ሁነት ላይ አዎንታዊ ሚና እንዲጫወት እንጠይቃለን።
የዲፕሎማቲክ ማህበረሰብ አባላቱ መግለጫውን ተከትሎ ተጨማሪ ማብራሪያዎች ጠይቀዋል። አንዱ ጥያቄ ኢዜማ በሚከተለው ሀገራዊ ምርጫ ያለውን አቋም ምን እንደሆነ እንዲገልጽ የቀረበ ነው። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ በኢዜማ ፍላጎትና አቋም ቢሆን ይህ ምርጫ አሁን ማለትም ቀደም ሲል በተያዘለት መርሃ ግብር መካሄድ የለበትም። ይሁንና ምርጫው በተያዘለት ጊዜ የሚካሄድ ከሆነ መንግሥት ኃላፊነቱን መወጣት ግዴታው ነው ብለዋል።
Once the election is going to take place, then the state has to ensure that its responsibility to have peace.
ምርጫው እንደሚካሄድ አንድ ጊዜ ከተወሰነ በኋላ መንግሥት በምርጫው ሂደት ሰላምና ደህንነትን የማረጋገጥ ኃላፊነቱን መወጣት አለበት። የምርጫ ኮሚሽን፣ የዳኝነት ተቋማቱ ባጭሩ ነጻ፣ ፍትሃዊና ታማኒነት ያለው ምርጫ ለማካሄድ የሚያስችሉ ተቋማት ሁሉ ተደላድለው መስራታቸውን ማረጋገጥ የመንግሥት ግዴታ ነው። ያንን ካላደረገ የቺን አገር ወደ ዲሞክራሲያዊ ስርዓት ለመውሰድ ያለበትን ኃላፊነት አይወጣም። እንዲያውም ወደ ባሰ ስርዓት አልበኝነት ሊወስዳት ይችላል። ውሳኔ በተወሰደበት ጊዜ በበኩላችን አቋማችንን ግልጽ አድርገናል። ምርጫው በተያዘለት ጊዜ ይካሄድ ከተባለ መልካም ነው። ግን መንግሥት ነጻ፣ ፍትሐዊነትና ተቀባይነት ያለው እንዲሆን ማረጋገጥ አለበት። ይህንን እውን ለማድረግ ደግሞ ጸጥታና ሰላም መረጋገጥ እንዳለበት ገልጸናል።
የገዢው ግንባር የኢህአዴግን ውህድ ፓርቲ በተመለከተም ኢዜማ እንዴት እንደሚያየው እነዚሁ ዲፕሎማቶች ጥያቄዎች አቅርበዋል። ኢዜማ ጉልበታም ተፎካካሪ መጣብኝ ብሎ ይሰጋ እንደሆነም ጠይቀዋል። ፕሮፌሰር ብርሃኑ የፓርቲያቸው ትልቁ ዓላማ በኢትዮጵያ ውስጥ ምንጊዜም በሰላማዊና ዴሞክራሲያዊ መንገድ ተወዳድሮ ስልጣን መያዝ የሚቻልበትን ስርዓት መመስረት እንጂ ተፎካካሪ ፓርቲዎችን በምርጫዎች እንደምንም ብሎ ማሸነፍ አይደለም ብለዋል። ስለሆነም የገዢውን ግንባር መዋሃድ ፓርቲያቸው በስጋት እንደማይመለከተው አብራርተዋል።
The only long-term solution to all these problems that we are having is to somehow slowly, gradually, or
ላሉብን ሁሉ ችግሮች የረጅም ጊዜ ብቸኛ መፍትሄ የሚሆነው እንደምንም ብሎ ባለው ፌዴራላዊ መዋቅር ለማንኛውም ዜጋ ክፍት የሆነ ሰፊ ፓርቲ መመስረት ነው። እንደሚመስለኝ ፖለቲካ በማንነት ላይ በተመሰረተባቸው ካለፉት 27 ዓመታት ጋር ሲወዳደር ይህ የገዢው ቡድን በተወሰነ ደረጃ ዜግነትን መሰረት ያደረገ ፓርቲ ለመመስረት የወሰደው እርምጃ በኢትዮጵያ ፖለቲካ ይበል የሚያሰኝ ነው። እናም ይህንን ፓርቲ ለመመስረት በሚያደርጉት ሁሉ መልካሙን እንመኝላችኋለን።
ፕሮፌሰር ብርሃኑ አክለውም በፖሊሲና በመርሆች ግን ፓርቲያቸው ከገዢው ግንባር ጋር ያለውን ልዩነት በዝርዝር አስረድተዋል። ከዚህም በተጨማሪ በሕገ መንግሥቱ መሻሻል በሲዳማ ወሳኔ ሕዝብና በሌሎችም ጥያቄዎች ላይ ለተነሱ የዲፕሎማቶች ጥያቄዎች የፓርቲው አመራር አባላት ማብራሪያ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ተከታዩ ዘገባ ወደ ዩናይትድ ስቴትስ ይወስደናል። በፕሬዚደንት ትራምፕ ላይ የተከፈተው ምርመራ ህዳር 13 2012 ዓመተ ምህረት ረቡዕ በዩናይትድ ስቴትስ የታሪክ መዛግብት የተለዩ ከሚባሉ ምዕራፎች እንደ አንዱ ሆኖ ሰፍሯል። በዘመነኛው የሀገሪቱ ትውስታ ይከሰሱና ከስልጣናቸው ይነሱ የሚል አቤቱታ ቀርቦባቸው ጉዳያቸው በተወካዮች ምክር ቤቱ አዳራሽ ውስጥ ለሕዝብ ግልጽ በሆነ ሥርዓት ሲታይና እማኝነት ሲሰማ 45ኛው ፕሬዚደንቷ ዶናልድ ትራምፕ ሦስተኛው ሆነዋል። ዴሞክራቲክ እንደራሴዎቹ ለምርመራችን ዋቢ ናቸው ያሏቸውን ቁልፍ የተባሉ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ባልደረቦች የሆኑ ሁለት ዲፕሎማቶችን ጠርተው ጭብጦቻቸውን ለአሜሪካ ሕዝብ ለማስረዳት የአደባባይ ምርመራቸውን ጀመሩ ትናንት። ጉዳዩ ፕሬዚደንት ትራምፕ በመጪው ዓመት በ2013 ዓመተ ምህረት ማለት ነው ለሚካሄደው አጠቃላይ ምርጫ ራሳቸውን ሊጠቅማቸው የሚችል ጉድፍ ተገዳዳሪያቸው በሆኑት የቀድሞ ምክትል ፕሬዚደንት ጆ ባይደን ላይ ለመፈለግ የውጭ ኃይል ጋብዘዋል የሚል ነው። ጆ ባይደን ስልጣን ላይ በነበሩባቸው ዓመታት ልጃቸው ሃንተር ዩክሬን ውስጥ በሚገኝ ቡሪስማ በሚባል የኢነርጂ ኩባንያ ውስጥ በአማካሪነት ይሰሩ ነበርና ያንን ከሙስና አድራጎት ጋር የሚያተካክሉት ትራምፕ ኪየቭ ምርመራ እንድትከፍትላቸው ለማስገደድ ሞክረዋል የሚል ነው። የዲሞክራቶቹ ክስ የሚለው ፕሬዚደንቱ ቀደም ሲል ለዩክሬን በተወካዮች ምክር ቤቱ ተለቆ የነበረን ሀገሪቱ ከሩሲያ ጋር በገባችበት ፍጥጫ ራሷን እንድትከላከልበት የተለቀቀላትን ወደ $1 ቢሊዮን የሚጠጋ ወታደራዊ እርዳታ ሙሉ በሙሉ እንዳይደርሳት ለማስተጓጎል ሞክረዋል ነው። ለዚህ ደግሞ ዋቢ የሚያደርጉት ፕሬዚደንቱ ወደ $400 ቢሊዮን የሚጠጋ ገንዘብ እንዲያዝ ካደረጉ በኋላ ለዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ደውለው በነ ባይደን ላይ የሙስና ምርመራ በመክፈት ውለታ እንዲያደርጉላቸው መጠየቃቸውን ያንን የስልክ ውይይት ሲያደርጉ ከሰማ ውስጥ አዋቂ ሹክ መባላቸውን ነው። በዚያ ላይ ያንኑ ጉዳይ እንዲያስፈጽሙ የግል ነገር ፈጃቸው የሆኑትን ሩዲ ጁሊያኒን አግባብ ያልሆነ የዲፕሎማሲ መስመር ከፍተው ሰይመዋል ይላሉ ከሳሾቹ ዴሞክራቶች። በእርግጥ ፕሬዚደንቱ ያንን ክስ በብርቱና ደጋግመው ሲያስተባብሉ ይሰማሉ። በዚህ በትራምፕ የኢምፒችመንት ምርመራ ሂደት ትናንት የቀረቡት የመጀመሪያዎቹ ሁለቱ ከፍተኛ ዲፕሎማቶች እዚያው ዩክሬን የዩናይትድ ስቴትስ አምባሳደር ሆነው ያገለገሉት ዊልያም ቴይለር እና በውጭ ጉዳይ መስሪያ ቤቱ የአውሮፓና የዩሬዥያ ጉዳዮች ረዳት ሚኒስትር ሆነው እስከ ነሐሴ 2010 ዓ ም መጨረሻ የሰሩት ጆርጅ ኬንት ነበሩ። ሁለቱም ዲፕሎማቶች ፕሬዚደንቱ የራሳቸውን የግል የፖለቲካ ጥቅሞች ለማሳደድ ሲሉ የግል ጠበቃቸው ሩዲ ጁሊያኒ የሀገሪቱን የውጭ ፖሊሲ እንዲያራምዱ ወክለዋቸዋል ብለዋል አምባሳደር ቢል ቴይለር።
I found a confusing and unusual arrangement for making U.S. policy towards Ukraine.
ዩናይትድ ስቴትስ በዩክሬን ጉዳይ ላይ የያዘችው የውጭ ፖሊሲ ግራ የሚያጋባና ያልተለመደ አካሄድ ሆኜ አግኝቼዋለሁ ነው የሚሉት አምባሳደር ቴይለር። የዩናይትድ ስቴትስ ፖሊሲ የሚፈጸምባቸው ሁለት መስመሮች ተፈጥረዋል። አንዱ መደበኛው ሲሆን ሌላው ጨርሶ ያልተለመደ ነው። ጨረሱ ቴይለር። ሁለቱም ዲፕሎማቶች በሰጡት ቃል ፕሬዚደንት ትራምፕ $400 ሚሊዮን ከመልቀቅ ይልቅ ይበልጥ የተጨነቁት ዩክሬን በጆ ባይደን እና በልጃቸው ላይ ምርመራ እንድትከፍት ነው ብለዋል። የተወካዮች ምክር ቤቱ የስለላና መረጃ ጉዳዮች ንዑስ ኮሚቴው ሰብሳቢ እንደራሴ አደም ሺፍ ነበሩ መድረኩን የመሩት።
The questions presented by this impeachment inquiry are whether President Trump sought to exploit.
በዚህ ምርመራ የተነሱ ጥያቄዎች አሉ ሺፍ። ፕሬዚደንት ትራምፕና የወዳጃችንን ደካማ ጎን ተጠቅመው ዩክሬን በእኛ ምርጫ ውስጥ አልቃ እንድትገባ ጋብዘዋል ወይ የሚሉ ናቸው። እንደገና እንዲመረጡ እንዲረዳቸው ለማድረግ ዋይት ሃውስ ውስጥ መገናኘትን፣ ወታደራዊ ድጋፍን፣ የመሳሰሉ መንግስታዊ ተግባራትን፣ ዩክሬን ሁለት የፖለቲካ ምርመራዎችን እንድትከፍት ለማድረግ ተጠቅመዋል ወይ? አድርገውት ከሆነም ይህ ስልጣንን ያለ አግባብ የመጠቀም አድራጎት የፕሬዚደንቱን ቢሮ የሚመጥን ነው ወይ የሚል ነው ብለዋል ሺፍ። ይህንን መድረክ ፕሬዚደንቱ አጣጥለውታል።
There's nothing there. I see they're using lawyers that are television lawyers.
ምንም የላቸውም ብለዋል ፕሬዝዳንቱ። የተጠቀሙ ያሉት የቴሌቪዥን ጠበቆችን ነው። ትራምፕ እየተናገሩ ያሉት እማኞች ጠያቂዎች መካከል አንዱ የነበሩትን የዲሞክራቲክ ፓርቲውን ነገረ ፈጅ ዳንኤል ጎልድማንን ነው። ጎልድማን ለአምባሳደር ዊሊያም ቴይለር ጥያቄ ሲያቀርቡ በአስሮች ዓመታት ወታደራዊ ዲፕሎማሲ አገልግሎታቸው ዘመን የራሱን የፖለቲካ ጥቅም ለማሳካት የውጭ እርዳታን እንደመያዣ የተጠቀመ ፕሬዚደንት ያስታውሱ እንደሆነ ጠይቀዋቸው ነበር። ቴይለር ወዲያውኑ መልሰዋል።
No, Mr. Goldman, I've not.
የለም ሚስተር ጎልድማን አላውቅም ብለዋል። በዚህ መድረክ ላይ የሪፐብሊካኑም ነገረ ፈጆች ቀርበው ነበር። አንዱም ሚስተር ጆርዳን ነበሩ። የዚህን ዘገባ ተከታይ ክፍል ሌሎችንም አካተን በነገው ምሽት ይዘን እንመለሳለን። ይህ በግልጽ የመስማት ሂደት በነገውም ዕለት ቀጥሎ ይውላል። ዝግጅታችን ተጠናቀቀ። ክቡራትና ክቡራን፣ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው አዳነች ፍስሐዬ እና ሰሎሞን አባተ፣ እንዲሁም ፕሮዲውሰሩ ንጉሡ ታምሬ። አብራችሁን ስለቆያችሁ እያመሰገንን በዚሁ እንሰናበታለን። የትግርኛ ዝግጅት ይቀጥላል። ጤና ይስጥልኝ።